የማርያም ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች፣ ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስ ክርስቶስ በሚል ርዕስ ላይ የተመሰረተ ይሆናል። በዕብራውያን ምዕራፍ 13 ከቁጥር 20 እስከ 21 ላይ የአምላካችን ቃል እንዲህ ይላል፣ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ ያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋችሁ። ለርሱ እስከ ዘላለም ድረስ ክብር ይሁን። አሜን። አዎን አሜን ይሁን። በጌታችን በኢየሱስ ክርስቶስ የተመረቀው አዲሱ ኪዳን በሁለመናው አዲስ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ መታሰቢያውን ለደቀ መዛሙርቱ ሲሰጣቸው ሳለ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አላቸው። ጌታችን በእንስሳ ደም የተመረቀው ኪዳን ውስጥ ለነበሩት ደቀ መዛሙርት ይህንን ማለቱ እጅግ ታላቅ የሆነ ነገር ነበር ለነርሱ። ይህ ቅዱስና ነውር የሌለበት ጌታ በቀራኒው መስቀል ላይ በሚያፈሰው ደሙ የሚገኘውን አዲስ ኪዳን አበሰረላቸው። የኪዳኑ መመረቂያ የሆነውን ደሙን፣ መከራ የተቀበለበትን የሥጋውን መታሰቢያ አብሯቸው ተካፈለ። ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ጌታችን ኢየሱስ። ስለ እኛ ደሙ የሚፈሰው ኪዳኑን የገባበት ደሙ አዲስ ኪዳን አዲስ ያደረገው የኪዳን ዋስትና መሆኑን ያሳያል። በአዲስ ኪዳን ስር የመሆን ዕድል የምናገኘው በደሙ የሚገኘውን መንጻት ካገኘን ብቻ ነው። አዲሱ ኪዳን ደሙ እንደፈሰሰላቸው ለሚያምኑ የሚሆን በመሆኑ በአዲሱ ኪዳን ተጠቃሚ ሆነን አትራፊ ነን የሚያሰኘን የክርስቶስ ኢየሱስ ክርስቶስ ደም ለእኛ ምን እንዳደረገልን ሲገባን ብቻ ነው። ይህ የኪዳን ደም ከአሮጌው የሚያወጣ ወደ አዲሱ የሚያስገባ የአዲሱ ኪዳን ዋስትና የሆነ ክቡር ደም የጌታችን ኢየሱስ ክርስቶስ ደም አማኞች ክርስቲያኖች ሁሉ በልባቸው የሚቀድሱት የሚያስቡት ታላቅና ክቡር ነገር ነው። ውድ አድማጮች፣ ጌታችን ኪዳኑን ለእኛ የሚገባው በደሙ መሆኑ የአዲስ ኪዳንን መሠረትና ዋስትና የሚያስገኝ መሠረት እንደ ጣለ መረዳት ይኖርብናል። ሙሴ ብሉይ ኪዳንን ሲመርቅ ምን እንዳለና እንዳደረገ በዘጸአት ምዕራፍ 24 ላይ ከቁጥር 7 እስከ 8 የአምላካችን ቃል እንዲህ ይላል፣ የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዝማለን አሉ። ሙሴም ደሙን ወስደው በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። በሙሴ አማካኝነት የተገባው ኪዳን የቃል ኪዳን መጽሐፍ አለው። ሕዝቡ እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን በማለት ቃል ሲገቡ ይታያል። እነርሱ ሕጉን ለመታዘዝ ቃል ሲገቡ ሙሴ የቃል ኪዳኑን ደም በሕዝቡ ላይ ረጨው። ደሙንም ከረጨ በኋላ ሙሴ ለሕዝቡ የተናገረው በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ነበር ያላቸው። ይህ የሚያሳየን ኪዳኑ በእግዚአብሔርና በሕዝቡ መካከል የተደረገ ቃል ኪዳን እንደነበር ነው። ምንም እንኳን በዚህ ኪዳን ስር የእስራኤል ሕዝብ ከአምላካቸው ጋር የገቡት ኪዳን ያስቆጠረው ዘመን ረጅም ቢሆንም በብሉይ ኪዳን የእስራኤል ሕዝብ የእግዚአብሔርን ኪዳን ለመጠበቅ እንዳልቻሉ ብሉይ ኪዳን በአጠቃላይ ይመሰክራል። ብሉይ ራሱ በሙሴ አማካኝነት በገቡት ኪዳን ስር መኖር አለመቻሉን በነቢያት ይገልጣል። እስራኤል ኪዳኑን ባለመጠበቅ ሳይታዘዙ ለመኖር ያልቻሉበትን ሁኔታ እግዚአብሔር ተመልክቶ ይህንን ሁኔታ እንደሚለወጥ ይነግራቸው ነበር። ብሉይ ኪዳን በአዲስ ኪዳን እንደሚተካ ከተናገሩት ነቢያት መካከል አንዱ ኤርሚያስ የተባለው የእግዚአብሔር ሰው ነው። በኤርሚያስ ምዕራፍ 31 ከቁጥር 31 እስከ 34 ላይ ነቢዩ እንዲህ ሲል ለእስራኤል ያበስራል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደ ገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውንም ከእንግዲህ ወዲህ አላስብምና ይላል እግዚአብሔር። በነቢዩ ኤርምያስ የሚናገረውን ልብ ማለት ይኖርብናል። በነቢዩ የተነገረው ይህ ቃል ኪዳን እግዚአብሔር ራሱ ከእስራኤልና ከይሁዳ ሕዝብ ጋር የሚገባው ቃል ኪዳን አዲስ እንደሚሆን ይናገራል። ነቢዩ የሚለውን ቃል ልብ ብለን ስንመለከት ይህ ቃል ኪዳን በሙሴ አማካኝነት ከተገባው ቃል ኪዳን የሚለይና ያንንም የሚያስቀር እንደሆነ ያሳያል። እግዚአብሔር በኤርምያስ እያላቸው ያለው ይህንን ነበር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደ ገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ውድ አድማጮች፣ ይህ የሚያሳየን እስራኤላውያን ከግብፅ ምድር ሲወጡ ከእርሱ ጋር በገቡት ቃል ኪዳን እንዳልጸኑ እግዚአብሔር መናገሩን ያመለክተናል። ይህ አዲሱ ኪዳን ግን ከዚህ ከእስራኤላውያኖች ከግብፅ ምድር ሲወጡ ከገቡት ቃል ኪዳን ጋር የተለየ መሆኑን ገልጦ ያሳያቸዋል። እንደገና አነብላችኋለሁ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደ ገባሁት ያለ ቃል ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ከግብፅ ምድር ሲወጡ ከአባቶቻቸው ጋር ከገባው ቃል ኪዳን የተለየ ቃል ኪዳን እንደሚገባ ነው የሚነግራቸው። አዲሱ ኪዳን ያስፈለገበት ምክንያት በዚሁ ክፍል ነቢዩ በተናገረው ላይ በግልጽ ቀርቧል። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር። ልብ እንበል፣ ይህ የብሉይ ቃል ኪዳን እግዚአብሔር እርሱ ራሱ ከሕዝቡ ጋር የገባው ስለሆነ ኪዳኑን የራሱ አድርጎ በኪዳኔ አልጸኑም ይላቸዋል። ኪዳኑ የእርሱ የሚለውጠውም እርሱ ራሱ እንደሆነ ለእስራኤል ሕዝብ በነቢዩ በኤርምያስ ይናገራል። ከእስራኤል ጋር የገባውን ኪዳን የሚለውጥበት ምክንያት መታየት አለበት። እስራኤላውያን በኪዳኑ አለመጽናታቸው ችግሩ የኪዳን ጉዳይ ሳይሆን የእነርሱ ታማኝ አለመሆን እንደሆነ ይናገራል። በዚያ ኪዳን እግዚአብሔር ተበዳይ፣ እስራኤል በዳይ የሆነ የኖረ ኪዳን እንደነበረ እናያለን። እስራኤላውያን በድንጋይ ላይ በተጻፈው ኪዳን ሕጉን ሊጠብቁ አልቻሉም። ልባቸው ለሕጉ የሚመች አልነበረም፣ ድንጋይ ልብ ነበራቸው። በነቢዩ ሕዝቅኤል በምዕራፍ 36 ከቁጥር 26 እስከ 27 ላይ ሲናገር በአዲሱ ኪዳን ልባቸውን እንደሚለውጥ ይናገራል። አዲስ ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አውጣለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትማላችሁ ይላል። ይህ የሚያስተምረን በአዲሱ ኪዳን እግዚአብሔር የሚያመጣው ለውጥ በኪዳኑ ያልጸኑትን ሕዝብ ራሳቸውን የሚለውጥ ሥራ እንደሚሰራ ያሳያል። ኪዳኑ ሲለወጥ የሚመጣው ለውጥ አስገራሚ እንደሆነ እንመለከታለን። በብሉይ ኪዳን መንፈሱ ይኖር የነበረው በጥቂት ሰዎች ላይ ነበር። ሕዝቅኤል እንደሚነግረን ግን አሁን ሕዝቡ የእግዚአብሔር መንፈስ ያለበት እንደሚሆን ይናገራል። በብሉይ ኪዳን የእግዚአብሔር መንፈስ ያድር የነበረው በቤተ መቅደስና ጥቂት በሆኑ እግዚአብሔር በመረጣቸው ሰዎች ላይ ይኖር እንደነበር እናያለን። የብሉይ ኪዳን ሕዝብ ልባቸው ድንጋይ የሆነ ደግሞ መንፈስ ቅዱስ ያላደረባቸው እንደነበሩ ያመለክታል። በአዲስ ኪዳን ግን ይህ ፈጽሞ ይለወጣል። የእግዚአብሔር ማደሪያ ሰው በእጁ የሠራው መቅደስ መሆኑ ቀርቶ እግዚአብሔር በአምሳሉ የፈጠራቸው ሰዎች እንደሚሆኑ ያመለክታል። መንፈሴን በውስጣቸው አኖራለሁ አለ እግዚአብሔር። ቤተ መቅደስ ማለት እግዚአብሔር በመንፈሱ ያደረበት ማለት ነው። ስለዚህ ልብ በሉ ውድ አድማጮች፣ ሕዝቅኤል የሚለውን ደግሜ ላንብብላችሁ። አዲስም ልብ እሰጣቸዋለሁ፣ አዲስም መንፈስ በውስጣቸው አኖራለሁ፣ የድንጋዩንም ልብ ከሥጋቸው አወጣለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። እንዴት ያለ ድንቅና አስገራሚ የሆነ ቸር አምላክ ነው! በብሉይ ኪዳን ታማኝ ላልነበረ ሕዝብ፣ በኪዳኑ አልጸና ብሎ ላስቸገረው ሕዝብ እግዚአብሔር በአዲስ ኪዳን የተለየ ነገር ሊያደርግለት እንዲህ ራሱን መስጠቱ የሚያስደንቅ ነው። ውድ አድማጮች፣ የእስራኤል ሕዝብ ለኃጢአታቸው የሚያፈሱት ደምም ሆነ የደሙን መሥዋዕት ለእግዚአብሔር የሚያቀርቡላቸው ሊቀ ካህናቶቻቸው አስተማማኝ አልሆኑም። በዕብራውያን ምዕራፍ 10 ቁጥር 11 ላይ ሊቀ ካህናትም ሁሉ ዕለት ዕለት ይላል የእግዚአብሔር ቃል እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መሥዋዕቶች ብዙ ጊዜ እያቀረበ ቆመዋል ይላል። የብሉይን ኪዳን ጠባቂና አስከባሪ የሆኑት ካህናቱም ሆኖ የሚያቀርቡት መሥዋዕት ኪዳኑን መጠበቅ ያልቻለውን ሕዝብ ኃጢአት ለማንጻት የማይችሉ መሥዋዕቶችን እያቀረቡ እንዳለ እናያለን። ያ ኪዳን እግዚአብሔር ወደ ሕዝቡ እንደ ናፍቆቱና እንደ ፍላጎቱ ሊያቀርባቸው አልቻለም። ስለሆነም አዲሱ ኪዳን እስከሚገለጥበት ጊዜ ድረስ በቸልተኝነት ሕዝቡን እግዚአብሔር ይዞ እንደቆየ እናያለን። በገዛ ደሙ አዲሱን ኪዳን የገባልን ጌታ ሊመጣ ባለበት ጊዜ የጌታችንን መንገድ ጠራጊ ሆነው የልጁን የዮሐንስን ስም ሊያወጣ ባለበት ሰዓት ዲዳ የነበረው አንደበቱ ተከፍቶ ትንቢት ሲናገር በሉቃስ ምዕራፍ 1 ከቁጥር 68 እስከ 70 ላይ የመጥምቁ ዮሐንስ አባት ዘካርያስ እንዲህ የሚል ትንቢት ተናገረ። የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደ ተናገረው በብላቴናው በዳዊት ቤት የመዳን ቀንድን አስነስቶልናል አለ። በዳዊት ቤት በተነሳው የመዳን ቀንድ በኢየሱስ ክርስቶስ በእግዚአብሔር ልጅ ሰዎች የተዋጁበትና የተቤዡበት የማዳን ሥራ አዲሱ ኪዳን ተግባራዊ የሆነበት ሥራ በዚያ እንደሚከናወን ተናገረ። ጌታችን ቀደም ብለን እንዳየነው አልፎ በተሰጠበት በዚያች ሌሊት እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው በማለቱ አዲሱን ኪዳን በደሙ እንደመረቀ እናያለን። በጌታችን ክቡር ደም በተመረቀው ኪዳን አሮጌው ኪዳን መደረብ በአዲስ ልብስ ላይ አሮጌ ልብስ ደርቦ እንደመሄድ ይቆጠራል። በኢየሱስ ደም የተመረቀውን ኪዳን በእንስሳት ደም ከተመረቀው ኪዳን ጋር መቀላቀል የእንስሳትን ደም ከጌታ ጋር እንደመቀላቀል ይቆጠራል። የጌታን የኢየሱስ ክርስቶስ ደም ፈሶ በተከፈተበት ኪዳን መግባትና መኖር የሚያቀተን ወንጌሉን እያሳከርን እንድናስተምር የሚያደርገን የጸረ ክርስቶስ መንፈስ ያመጣብን ዳፍንት እንደሆነ ማወቅ ይኖርብናል። የክርስቶስ የክብር ወንጌል ብርሃን ሰይጣን ማስተዋላቸውን ላሳወረባቸው የተጋረደ ይሆናል እንጂ የክብሩ ወንጌል ብርሃን አሮጌን ኪዳን ከአዲሱ በቀየጠ ወንጌል ፈጽሞ አይጋረድም፣ አይሸፈንም። ኢየሱስ ጌታ ነው። አዲሱ ኪዳን ዘላለማዊ ዋስትና አለው። የዋስትናው አስተማማኝነት በእግዚአብሔር በአዲሱ ኪዳን ያሉትን እንደ ብሉይ ኪዳን ቸል እንዳይላቸው የሚያደርግ ዋስትና አለው። በብሉይ ኪዳን ኃጢአትን ሊያስወግዱ በማይችሉት እንስሳትና ደም የካህናት አገልግሎት እንደሆነ አይደለም። አዲሱ ኪዳን የተመረቀበት የጌታ ደም ከኃጢአት ሁሉ የሚያነጻ ደግሞም ወደ እግዚአብሔር በጸጋ በተገኘ ቅን ልቦና በሚሰራ እምነት ድፍረት እየሰጠ ወደ እግዚአብሔር መግባትን የሚያስገኝ እንደሆነ ልብ ማለት አለብን። የአዲሱ ኪዳን ዋስትና ማን ነው? በዕብራውያን ምዕራፍ 7 ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ደግማለሁ፣ ዕብራውያን 7 22 እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአዲሱ ኪዳን ዋስትና እንደሆነ ይህ የእግዚአብሔር ቃል ይናገራል። አዲሱ ኪዳን ዋስ አለው ማለት ምን ማለት ነው? ዋስ የሚሆን ሰው ሲፈለግ ስለ አንድ ሰው ዋስ ቢገባ ዋስ የሆነው ሰው ዋስ ለሆነለት ሰው የሚጠበቅበትን ሁሉ ማሟላት ይችላል፣ ማድረግ ይችላል በማለት ዋስትና ሰጪ ስለሚሆን ይህንን በማድረጉ ዋስ የገባለት ሰው እንደተባለው የሚጠበቅበትን ማድረግና መፈጸም ባይችል ዋስ የሆነው ሰው ዋስ የገባለት ማድረግ ያቃተውን ሙሉ በሙሉ በርሱ ፋንታ ማድረግ የሚችል መሆን እንዳለበት የታወቀ ነው። ውድ አድማጮች፣ የጌታ ቃል ኢየሱስ ክርስቶስን የሚሻለው ኪዳን ዋስ ሆኗል ያለበት ትልቁ ምክንያትና ምስጢር ምን እንደሆነ ይህ የዕብራውያን መጽሐፍ የሚናገረውን እንመልከት። ከቁጥር 22 ጀምሮ እስከ 25 ስናነበው እንዲህ ይላል፣ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ካለ በኋላ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዋስ ይላችኋል ይሄ ነው። የጌታ ቃል ልብ የሚናገረውን ልብ ብላችሁ ውድ ወገኖቼ አድምጡ። የብሉይ ኪዳን ዋስትና አልነበረውም። የኪዳኑን መመረቂያ ደም ሲረጩ የኖሩት ካህናት ሙታን በመሆናቸው በሞት የታገዱና የታቀቡ ስለነበሩ ክህነታቸው ዋስትና የማይሰጥ ክህነት ነበረ። የአዲሱ ኪዳን ዋስ ነው የተባለው ጌታችን ኢየሱስ ግን ስለ እኛ እያማለደ ዘወትር የሚኖር ስለሆነ በርሱ ወደ እግዚአብሔር የሚመጡትን ይህ የወንጌል ቃል ነው፣ ፈጽሞ ሊያድናቸው ይችላል ተባለ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ በአዲሱ ኪዳን ውስጥ በሱ ደም በተመረቀው ኪዳን ውስጥ ያሉትን ብቃት እንኳን ባይኖራቸው ደካማ እንኳን ሆኖ ቢገኙ በርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው እንዲችል የአዲሱ ኪዳን ዋስ ራሱ ኢየሱስ ክርስቶስ ሆኗል። ይህንን ክዶ የሚያስክድ ትምህርት የሚያስተምር ሁሉ እርጉም የሆነ ሰው ብቻ ነው። የጌታችን የኢየሱስ ክርስቶስ ዋስነትና አማላጅነት የተያያዙ ናቸው። አማላጅነቱን በፈራጅነቱ የተረጎሙ የፍጡራን ጽድቅ ተቆርቋሪዎች የአዲሱን ኪዳን ዋስ ተጻራሪዎች ዋስ የሆነበትን ዋስትነቱን ምን ብለው እንደሚተረጉሙት እስኪ ይናገሩ። ጌታችን ኢየሱስ ክርስቶስ የአዲሱ ኪዳን ዋስ ነው ማለት የሚካድ ከሆነ ይህንን እውነት የሚከድ እርጉም የሆነ ብቻ እንጂ ክርስቲያን እንደሆነ በፍጹም የሚቆጠር እንኳን አይደለም። አዲሱ ኪዳን ክርስቲያን ያስደረገን ኪዳን ነውና የምንነጋገረው ክርስቲያን ስለሆንበት ስለ አዲስ ኪዳን ነው። አዲሱን ኪዳን ስለናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው ያለው ጌታችን ኢየሱስ ክርስቶስ ራሱ ነው። እርሱ በገዛ ደሙ ለመረቀው በመረቀው ኪዳን ከኢየሱስ ክርስቶስ ውጪ ዋስ አድርገን የምንጠራው ማንም ሌላ ፍጡር ሊኖር አይችልም። ይህ የማይደፈር በቤተ ክርስቲያን ታሪክ ተነግሮ የማይታወቅ ጉዳይ ነው። የእንስሳ ደም ያቀረቡ ካህናት የነበሩት በተሻረው ኪዳን ያገለገሉት ከኪዳኑ ጋራ ስራቸው ተሽሯል። የፍጡራን ስራ መቅረቱን ብሉይ መሻሩን ያመለክታል። የእግዚአብሔር ቃል በዕብራውያን 7 18 እስከ 19 እንዲህ ሲል ይናገራል። ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። ውድ አድማጮች፣ የእርሱ ደም በመረቀው ኪዳን እርሱ ራሱ ዋስ በሆነበት ኪዳን በደሙ የሚገኘውን ጥቅም ሁሉ ለማግኘት ከእርሱ ውጪ ማንንም በምንም መንገድ የሚያስፈልግ አድርገን የምናሰልፈው የለም። ሁለት ዋስ የሚፈልግ የለም። ኢየሱስ በደሙ ዋስ ሆኖልን በምኑ ሌላው ዋስ ይሆንልናል? ጌታችን የአዲሱ ኪዳን ዋስ መሆኑ በአዲሱ ኪዳን ይሆናል የተባለው ሁሉ እንዲሆን መተማመኛ ዋስትና የተገኘው በደሙ ባለቤት በጌታ በኢየሱስ ክርስቶስ በራሱ ብቻ መሆኑን ብዙ የምንማርበት ጥልቅ ነገር ያለው ጉዳይ ነው። ውድ አድማጮች፣ በጌታችን ዋስትና ባገኘው በዚህ በአዲሱ ኪዳን የሚሰራው ከአቤል ደም ይልቅ የሚሻለውን የሚናገረው የኢየሱስ ክርስቶስ ደም ነው። ስለኛ የፈሰሰው የጌታ ኢየሱስ ደም ስለኛ ሁንም ይናገራል። እንዲያውም በዚሁ በአዲሱ ኪዳን እንኳን ወደ አሮጌው ልንሄድ ትታችሁ የጌታ ቃል እንደሚናገረው የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። በክርስትና እያደግን ስንሄድ ወደ ኋላ ወደ ብሉይ ሳይሆን የምንሄደው አዲሱን ኪዳን በመረቀው ወደ መረቀው ወደ ኢየሱስ ክርስቶስ ወደ መርጨት ደም እየተጠጋን እንደምንሄድ ነው ይህ ቃል የሚነግረን። ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ውድ አድማጮች፣ ያ ደም የጌታችን ደም ነጩን ልብስ አልብሶ በእግዚአብሔር ፊት እስኪያቆመን ድረስ የአዲሱ ኪዳን ዋስ አይተወንም አይለቀንም። በዕብራውያን 13 ከ5 እስከ 6 ላይ አለቅህም ከቶም አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛልና አልፈራም ሰው ምን ያደርገኛል እንላለን። በብሉይ ኪዳን እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል እግዚአብሔር እንደተባለው እግዚአብሔር በአዲሱ ኪዳን ቸል አይለንም። ኃጢአት እንኳን ብንሰራ ንስሐ ገብተን በደሙ እንዲያነጻን እስከ ጠየቅነው ድረስ የአዲሱ ኪዳን ጠበቃ ዋሳችን ስለሆነ ከኃጢአት ሁሉ በሚያነጻው ደሙ ከአመፃ ሁሉ ያነጻናል። ወንጌሉ ይህን የለም ይህንን ይለን የለምን? በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ጥብቅናው ኃጢአት ለሰሩ ሰዎች ነው። የእርሱን ጠበቃነት በማን እንተካለን? በማን ጻድቅ በማን ቅዱስ እንተካለን? ያለ ደም ስርየት የለም የሚለው ይጣሳልን? የእርሱ ደም በፈሰሰበት ኪዳን በልመናቸው ኃጢአት ያስተሰርያሉ ያልናቸው ጻድቃንና ቅዱሳን ይህንን ሊያደርጉ ያለ ክርስቶስ ደም ይችላሉን? ደሙ ስለኛ የተሻለውን እየተናገረ ባለበት በዚህ በአዲስ ኪዳን ዋስትናው የማያጠያይቅ በሆነበት በክርስቶስ ላይ ተመሰረተ ኪዳን ባለበት ማንን ዋስና ጠበቃ ታደርጋለህ ታደርጋለሽ? በአዲሱ ኪዳን ንስሐ ስንገባ ከኃጢአት የሚያነጻን የአዲሱ ኪዳን ዋስና ጠበቃ የሆነው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። በአንደኛ ዮሐንስ 1:9 ላይ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ይህ ጌታ በደሙ ያነጻናል። ውድ አድማጮች፣ የሰማችሁትን ሁሉ ለመታነጻችሁ ለበረከታችሁ ያድርግላችሁ። እዚህን ትምህርት ተከታይ ክፍል በሚቀጥለው ሳምንት አቀርባለሁ። እግዚአብሔር ጸጋ ከሁላችሁ ጋር ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።